አፍሪካ በጋዜጣ የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጠቅላይ ሚኒስትር ዶክተር አብይ አህመድ የአምቦ ጉብኝት ቻይና አፍሪካን ተቀመች እንጂ አልበዘበዘችም የሚሉ የምሁራን ጥናቶች ቀረቡ የሚል ስለሰች ነው በዛሬው አፍሪካ በጋዜጣ ቅንብራችን የምንመለከተው።
AFP ወይንም አጃንስ ፍራንስ ፕሬስ የተባለው የፈረንሳይ ዜና አገልግሎት አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ተቃውሞ በርትቶበት በነበረው አምቦ ባለፈው ረቡዕ ጉብኝት አካሂዶ በአገሪቱ ለውጥ ለማምጣት በሚደረገው ጥረት የከተማይቱ ነዋሪዎች ጊዜ እንዲሰጧቸው መጠየቃቸው ዘግቧል። ዶክተር አብይ በአምቦ ዩኒቨርሲቲ በኦሮሞ ባህላዊ አልባሳት ያጌጡ ፈረሰኞችና በደስታ በፈነደቁ ሰዎች አቀባበል እንደተደረገላቸው ዘገባው ጠቅሷል። የተቀበሏቸው ሰዎች ተቃውሞ ያካሄዱ የነበሩትም ጭምር እንደሚገኙባቸው ታውቋል። ጠቅላይ ሚኒስትሩን ለመቀበል ከወጡ ሰዎች በብዙ ሺህ የሚቆጠሩ ሲሆኑ ፖሊሶች ህግ ለማስከበር ሲታገሉ እንደነበርም ተዘግቧል። ጠቅላይ ሚኒስትሩ ባደረጉት ንግግር ተቃውሞ ሲያካሂዱ የቆዩ ቄሮችን የኦሮሞ ህዝብ ጋሻ ናቸው ሲሉ አሞግሰዋቸዋል። ጠቅላይ ሚኒስትሩ ጊዜ እንዲሰጣቸው ለጠየቁት የአምቦ ህዝብ እኛ አሁን በለውጥና በፍቅር ጎዳና ላይ ነው ያለነው ብለዋል። ጊዜ ስጡን፣ ከእናንተ ጋር እጅ ለእጅ ተያይዘን መስራት እንፈልጋለን፣ የምንናገረውና የምንሰራው አንድ መሆን አለበት በማለት ህዝቡን ለማግባባት መሞከራቸውን AFP ዘግቧል።
ዶክተር አብይ አህመድ ኃያሉን ኢህአዴግ እንዲመሩ የተመረጡት የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በከፊልም ቢሆን በሀገሪቱ የተነሳውን ተቃውሞ ለማርገብ ባለመቻላቸው ምክንያት ከስልጣን ከተሰናበቱ በኋላ መሆኑን ተንታኞች እንደሚናገሩ የፈረንሳይ የዜና አገልግሎት ጠቅሷል። ዶክተር አብይ የጠቅላይ ሚኒስትርነት ቃለ መሐላ ከፈጸሙበት ጊዜ አንስቶ ባለፈው ወር የታሰሩ የታወቁ ተቃዋሚዎች ከእስር ተፈቷል። ለአንድ ወር ያህል ተዘግቶ የቆየው የድረገጽ አገልግሎት ተመልሷል። ይሁንና የቀድሞ ጠቅላይ ሚኒስትር ከስልጣን ከወረዱ በኋላ የታወጀው የአስቸኳይ ጊዜ አዋጅ ገና አልተነሳም ይላል የኤኤፍፒ ዘገባ። ባለፈው ሳምንት ሁኔታዎችን ለማረጋጋት ሲሉ ሶማሌ ክልልን ጎብኝተዋል። በኦሮሚያና በሶማሊያ ክልል ድንበር በተነሱ ግጭቶች በመቶዎች የሚቆጠሩ ሰዎች አልቀዋል፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። ደጀኔ ታዬ የተባለ የዩኒቨርሲቲ ተማሪ ኦሮሞ የኢትዮጵያ መሪ ሲሆን ሰምቼ አላውቅም ካለ በኋላ መሪ መሆን ብቻ አይበቃም፣ አዲሱ ጠቅላይ ሚኒስትር የሚናገሩትን በተግባር ላይ ሲያውሉ ለማየት እጓጓለሁ ማለቱን የፈረንሳይ የዜና አገልግሎት ያወጣው ዘገባ ጠቅሷል።
የዓለም አቀፍ የፖለቲካ ኢኮኖሚ ፕሮፌሰርና በጆን ሆፕኪንስ ከፍተኛ የዓለም አቀፍ ጥናቶች የአፍሪካ ጥናቶች ስራ አስኪያጅ ዴቦራ ብራውቲጋም ዋሽንግተን ፖስት ጋዜጣ ላይ ያወጡት ጽሑፍ ዋሽንግተን ያሉ ሪፐብሊካውያንና ዴሞክራቶች ቻይናን አፍሪካ ላይ የሰፈረች አዲስ ኢምፔሪያል ኃይል አድርገው ያያታል፣ ይህም ለአፍሪካ መጥፎ እንደሆነ ይናገራሉ ካሉ በኋላ እውን ነገሩ እንደዛ ነው የሚል ጥያቄ በማቅረብ ጀምረዋል። የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቻይና አፍሪካ ውስጥ ብዙም ስራ የማይፈጥር እርባና ያለው ስልጠና የማያስገኝ ለብዝበዛ የሚያመችና እዳ የሚከምር ብድር ትሰጣለች ሲሉ መክሰሳቸውን፣ ሂላሪ ክሊንተንም የውጭ ጉዳይ ሚኒስትር በነበሩበት ጊዜ ተመሳሳይ ንግግር ማድረጋቸውን፣ ቻይና ወደ አፍሪካ የራሷ ሰራተኞች እያስመጣች የአፍሪካ መሬቶችን እየተቀራመተች ወደ ሀገሯ ምግብ ለመላክ ትጠቀምበታለች በማለት አፍሪካውያን ከቻይና የእጅ አዙር ቅኝ አገዛዝ እንዲጠነቀቁ ማሳሰባቸውን ጸሐፊዋ ዴቦራ ብራውቲጋም ጠቅሰዋል።
ቻይና በአፍሪካ ላይ ያላትን ሚና ያጠኑና የመረመሩ ምሁራን ግን የእኛ ፖለቲከኞች ስለ ቻይና የሚያምኑት ብዙ ነገሮች እውነት አለመሆናቸውን ለመገንዘብ ችለዋል ይላሉ ፕሮፌሰሯ። የስራ እድልንና ስልጠናን ብንመለከት አፍሪካውያን በቻይና ዩኒቨርሲቲዎች እንዲማሩ እድል ይከፈታል። ቻይና ስኮላርሺፕ እየሰጠች ነው። አፍሪካውያን ስለ ክህሎትና ቴክኖሎጂ ሲያስቡ ቻይናን እንደ ዋና አማራጭ አድርገው ያሉ ሲሉ በዌክ ፎረስት የቻይና በአፍሪካ መዋዕለ ንዋይ ፍሰትና የሰው ኃይል ልማት ፕሮግራም የፖለቲካ ሳይንስ ፕሮፌሰር ሊና ቤዳብዳላ ገልጸዋል ይላል ዋሽንግተን ፖስት ላይ የወጣው ዘገባ። አፍሪካ ውስጥ ባሉት የቻይና ውጥኖች ላይ ያለው የስራ እድልን በሚመለከት የተደረጉ ጥናቶች እንደሚያመለክቱት 3/4 ወይም ከዚያ በላይ ሰራተኞች አፍሪካውያን ናቸው። ይህም ጠቃሚ የንግድ ስራ ነው ማለት ነው።
የቻይና የጨርቃጨርቅ ሰራተኞች በወር $500 ያገኛሉ። በአብዛኛው የአፍሪካ ሀገሮች ሰራተኞች ከሚያገኙት የበዛ ነው። ስለሆነም ኢትዮጵያን ወደ መሳሰሉት የአፍሪካ ሀገሮች እየጎረፉ ፋብሪካዎችን የመመስረት እቅድ ያላቸው ቻይናውያን የሀገራቸው ሰራተኞችን ወደ አፍሪካ ይዘው መሄድ እቅድ የላቸውም ይላሉ። ካለፉት 10 ዓመታት ወዲህ በርካታ የዩናይትድ ስቴትስና የአውሮፓ ፋብሪካ ባለቤቶች ርካሽ ጉልበት ፍለጋ ወደ ቻይና ያመሩ የነበረውን ያህል የቻይና ኩባንያዎችም ርካሽ ጉልበት ፍለጋ ወደ ሌሎች ሀገሮች ያመሩ መሆናቸውን ዋሽንግተን ፖስት ጋዜጣ ላይ ወጣ ጽሑፍ ጠቁሟል። ቻይና ለአፍሪካ ሀገሮች የምትሰጠውን ብድር አስመልክቶ የቦስተን ዩኒቨርሲቲና ጆን ሆፕኪንስ ዩኒቨርሲቲ ምሁራን ቻይና እንደ አውሮፓን አቆጣጠር ከ2000 ዓ.ም አንስቶ ወይም ከ18 ዓመታት ወዲህ ለምትሰጠው ብድር ጥልቀት ያለው ጥናት አካሂዷል። በ15 ዓመታት ውስጥ ቻይና 95.5 ቢሊዮን ዶላር ብድር ለአፍሪካ ሰጥታለች። ጥናቱ ባመለከተው መሰረት ብድሩ በጠቃሚ ጉዳዮች ላይ ነው ያለው።
የአፍሪካን ከባድ የመሰረተ ልማት ዝርጋታ ክፍተትን ለመድፈን ውሏል። 600 ሚሊዮን ለሚሆን አፍሪካውያን የመብራት ኃይል ተደራሽነት በሌለበት አህጉር ቻይና ከሰጠችው ብድር 40 ከመቶ የሚሆነው በመብራት ኃይል ማፍለቅና መስመር ዝርጋታ ላይ ውሏል። 30 ከመቶ የሚሆነው ደግሞ በአፍሪካ ተደቁሶ የነበረውን የመጓጓዣ መሰረተ ልማት ዝርጋታ ስራ አገልግሏል። በእርግጥ በጥራታቸው ላይ ጥያቄዎች ይነሳሉ። በአጠቃላይ ሲታይ ግን የመብራት ኃይልና የመጓጓዣ መሰረተ ልማቶች የኢኮኖሚ እድገት መሰረቶች ናቸው። በዛም ላይ ቻይና የምትሰጠው ብድር ያነሰ ወለድ እንደሚያስከፍልና በረጅሙ ጊዜ የሚከፈል ነው ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስረድቷል።
ጽሑፉ ስለ መሬት ቅርምት ሲያትት ደግሞ ቻይና የአፍሪካ መሬት እየዘረፈች ነው የሚለው ወሬ በአውሮፓ ሚዲያና በሌሎች በሰፊው እንደሚወራ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ከጠቀሰ በኋላ ለሶስት ዓመታት ያህል ጥናት በተደረገው መሰረት ወሬው እየተሳሳተ መሆኑን ይገልጻል። ከማደጋስካር እስከ ሞዛምቢክ፣ ከዚምባብዌና ዛምቢያ እየተዘዋወርን ባደረግነው ጥናት መሰረት በቻይና ኩባንያዎች የተያዘው መሬት መጠን 240 ሺህ ሄክታር ብቻ መሆኑን ይህም ሲዘገብ ከቆየው መጠን 4% ብቻ እንደሆነ ለመገንዘብ ችለናል ሲሉ ጥናቱን ያካሄዱት ምሁራን መናገራቸውን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።